ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። የሶሻሊስቱ ጠንቋይ ጉዳይ በሚል ርዕስ በሐማቱማ በእንግሊዝኛ ቋንቋ ተደርሶ በህይወት ታደሰ ከተተረጎመው መጽሐፍ የሶሻሊስቱን ጠንቋይ የፍርድ ቤት ውሎ የመጀመሪያውን ክፍል ትረካ እናሰማለን። በዚህም የተቀላላ ፕሮግራማችን ፍጻሜ ይሆናል።
ስንት አይነት ሆዳ አለ? አቤት ሆዳ አለ። ስንት አይነት ሆዳ አለ? የሚያስተገስግ ወገን መጠጠቂያ የፋሽስቶች ምሽግ። ስንት አይነት ሆዳ? ስንት አይነት ሆዳ አለ? ማቀፋ የበጠሰ በጣም የወረደ ሚዛን የሰበረ ወገን የማገደ ሆዱን ለወያኔ ሰጥቶ በዋለዳግድ ሀገርን የሚያስፈርስ ታሪክን የሚያስነድ ስንት አይነት ሆዳ አለ? አይሁዳም ወይሁዳም አቤት ይሁድ ማስን ሰፋፊ ቅሪላ ክደት የለጠጠው አይጠሬ ሽንፈላ ስንት አይነት ሆዳ አለ? ሆድ ውስጥ ሆድ ያለው ባለ ሁለት ክፍል አንደኛው ለስጋ አንደኛው ለብቅል ከመርገጫ ስቶት ካላት ጸጉሩን የአዳም ዘርነቱን ሰባይ ክብሩን ለወያኔ ኢህአዴግ ሆዱ ለውጦት አልታያለ ወገን ሲፈናቀል ህዝብ አገሩት ብዙዎቹን የተጓሮች ክምር ወያኔ ያዛቸው በስጋ በብት ከዶቃ ማሰሪያ እስከ ጅራት ማብቂያ መጠጠቂያ ወዶች ለሰው ልጅ ማፈሪያ ይሉንታ ማያውቁት ዝብት ማይፈሩ በሆዳቸው ለመሆድ የሚያል መያት ሆዶች ፍሬን የበጠሱ ሞቅ ካለው ገብቶ የሚልከሰከሱ በሆድ የሚውሉ በሆድ የሚያድሩ ሆድ የሚንተራሱ ስብና አልባ ከዞን ከርከሮ ከጉማሬማ አቤት ይሁድ አይነት ስንት አይነት ሆዳ አለ? እሺ ስንት አይነት አይን አለ? አይቶ አይቆርበት። ስንት አይነት አፍ አለ? በሆድ የታጠረ። ስንት አይነት ጆሮ አለ? ሰምቶ አዳፈን። ስንት አይነት ጣት አለ? ቀስሩ ያዘገ። አቤት 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 የስብና ቅልል ስንት አይነት ሆዳ አለ? ማቀፋ የበጠሰ በጣም የወረደ ሚዛን የሰበረ ወገን ያማገደ በሆድ ውስጥ ሆድ ሰርቶ የሚያስተገስቡ ወገን መጠንቀቂያ ተጓድጎ ተራዎች የሚተፈንጉ ብዙዎች አሉ የጨጓሮች ክምር ወያኔ ያዛቸው በስጋ በብት ሁሉን ነገር ባ ሁሉን ነገር ወዳ ሁሉንም ላስተላ ሁሉንም በመላ በሶስም ጎተራ አፋቸው ጉልቻ እኛን አሳልፎ ለኔ ከርሴ ብቻ ውለታቸው ነው ድገታቸው ሆድ በሆነ ሞታቸው የነገን የሚያስብ ሊና ለሷቸው ካቻ ምናምን ምናምን ዛሬም ሆዳም ናቸው ሆዶች አቤት ይሁድ አይነት ስፋትና ጥልቀት የሴት የወንድ ሆዶች ዝርግፍ ጨጓራዎች ከብዙ ከብዙ ከርሶች መሃል የኔ ቆዳ አለ ፍንቅልቁል የወጣ ዘራ አዳም የሚያውቃት የግፈኞች ማሻ ሰፊ ቱቦ ያላት ለሆዳሞች ሁሉ ተምሳሌ የሚያደርጓት የቅሪሎች ንግስት የከርሶች ተገነት የተባዎች ልብስ የሆዳሞች መስፈር ከርሷንና አፏን ለቴጋዜ ቡና ወለድ ያስያዘች አንድ አንድ አይጠ ሞገስ የሚምትባል ከፊትም በኋላም ሆድ የተሸከመች አይነት የሚመስሉ የሚዘገነኑ ሰፊ ሆድ ያዘሉ ካውሬው የቤት እንስሳ ተባይን ጨምሮ የተቀላቀሉ ከብዙ ጥቅጠቃ ግልጋሎት በኋላ መቋጠር ያልቻሏፋቸው ይላላ ከሆዳሞች ሆዳም በጣም የሚያስጠሉ ከወያኔ ማድ ቤት የተኮለኮሉ አቤት የሆድ ማት ስንት አይነት ሆዳ ነው? በወገንም ባዋኝ ደምረቅ ቋዳሪ በክህነት ውርደት የተነፈነ ከርስ ይዞ ተሽከርካል ሀገሩ ተፈርዞ ወገኑ ሲቆላ ከገዳይ ጋር ቆሙ ጠቅጥቆም ይሞላል አቤት ሆድና ሰው አቤት ሰው አቤት ሰው የሰው ልጅ ከንስታ የሚለየው ነገር የነገር አስቦ ዛሬ አስብቶ ማደር ከእንስሳ በላጨ ስብና ከሌለው ከእርሶ አደር የሚሉት የጋማ ከብት ነው። የጋማ ከብት እንኳ እስኪሚሞት ድረስ ቁሞ ያገለግላል። የሰው ልጅ ከፊቱም ከኋላም ሆድ አዝሎ ከዞረ ለምንስ ይጠቅማል? ምንስ ይፈይዳል? ቢጥሉትም ያውቀር ቢያነሱትም ሆዳ ኖሮ ካልጠቀመ ቢጠፋም አይጎዳም። አቤት የሆድ አይነት! ውልደታቸው ለሆድ፣ እድገታቸው ለሆድ፣ በሆነ ሞታቸው የነገን የሚያስብ ሌላ ነሷቸው። ካቻ ምናማ ምናም ዛሬም ሆዳም ናቸው። አቤት የሆድ አይነት!
ፕሮግራማችንን በሳተላይት ለሚከታተሉ አድማጮቻችን ማሳሰቢያ፣ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በሚያስተላልፍበት የሳተላይት መስመር ላይ መጠነኛ ለውጥ የሚያደርግ መሆኑን ለአድማጮቻችን በትህትና እንገልጻለን። ከመጪው ጥቅምት 12 ቀን ጀምሮ ፕሮግራሙ ከሚተላለፍበት መስመር ውስጥ FEC ከ56ኛ ወደ 78ኛ ይለወጣል። በሳተላይት ቴሌቪዥን ፕሮግራማችንን የምትከታተሉ አድማጮቻችን የመስሚያ መሳሪያችሁ አውቶማቲክ ላይ ከሆነ ምንም አይነት ችግር የማያጋጥማችሁ መሆኑን እየገለጽ፣ በሌላ መንገድ የተስተካከለና የመስማት ችግር የሚያጋጥማችሁ አድማጮቻችን የአንቴና ማስተካከል እንድታደርጉ ከወዲሁ እናሳስባለን።
ከመጻሕፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ሶሻሊስቱ ጠንቋይ ጉዳይ፣ ደራሲ ሐማቱማ 1985 ዓ.ም ተመረተ፣ በህይወት ታደሰ ተተረጎመ 2007 ዓ.ም ተመረተ። የሶሻሊስቱ ጠንቋይ መዝገብ። ከቅርብ ጓደኞቼ መሃል አንዳንዶቹ ጥቁሮች ናቸው የሚሉ የጥንት ቅኝ ገዢዎች እና ዘመናዊ ሊብራሎች በእርግጠኝነት እንደሚነግሯችሁ እኛ ጥቁሮች ስንባል በጠቅላላ የአጉል እምነት ተከታዮች ነን። በእርግጥ እንደ ፈረንጆቹ 13 ቁጥርን ወይም በመሰላል ስር ማለፍን አንፈራም። ነገር ግን የራሳችን ሌሎች ሰይጣናዊ ልክፍቶች አሉብን። ጫካ ውስጥ ያለች አንዲት ልጅ ወፍ በጠዋቱ አንድ ልዩ ዜማ ከዘመረች ውሽማም ለመጠየቅ ቢሆን የታቀደ ጉዞ ይሰረዛል። ዛሬ ያለባት ሴት በሰይጣናዊ እንቅስቃሴ ከተወናጨፈች እንንቀጠቀጣለን፣ እንንተባተባለን። ልክ እንደ ወታደራዊ አምባገነን መሪዎች ጠንቋዮችም መለያዎቻችን ናቸው። አንድ አጭበርባሪ ጠንቋይ ወይም መተተኛ አጥንት ሰብስቦ በገል ውስጥ ካንኮሻኮሸ ምን ሊፈጠር ነው በሚል በጉጉት እንንቀጠቀጣለን። ራክ አጥንቱን ወርወረው። ኦ አዋቂው ሰው ሆይ ከስኒው የቀረው የቡና ተላ ምንድን ነው የሚለው? ማርገዝ ይችላልው? ሹመት አገኛለሁ? ስልጣኔን ይዤ እቀጥላለሁ? ያ ሰው ጠላቴ ነው? ትወደኛለች? ሀብታም ሆናለሁ? እኔ የሌለኝ እሷ ያላት ምንድን ነውና ነው እሷ ጋር የሚሄደው? የሆዴ መነፋት አይነ ጥላ ነው? ወዘተ ወዘተ። ሁሉም የየራሱ ጠንቋይ አለው። ደሃ፣ የናጠጠ ሀብታም፣ ለማኝ፣ ንጉሥ፣ ወንድ፣ ሴት፣ አስቀያሚ፣ ቆንጆ፣ ወታደር፣ ሲቪል፣ የተማረ፣ መሃይም፣ ሁላችንም ወደ ጠንቋይ ቤት እንጎርፋለን። ምናልባት ሀብታሞችና ስልጣን ያላቸው ሰዎች ሊወድቁ በደረሱ ጎጆዎች ውስጥ የሚኖሩ መከረኛ ጠንቋዮች ጋር ለምን ይሄዳሉ ብላችሁ ታስቡ ይሆናል። እዚህ ጋር እንግዲህ በጥቁር መልካችንና በአህጉራችን ላይ ያለ መሰረተ ቢስ ጥላቻ ሰለባዎች በመሆን ሌላ ስህተት እየሰራችሁ ነው። በአሁኑ ሰዓት ያለነው በተንደላቀቀ ቪላ ውስጥ የሚኖሩ ማርቸዲስ፣ የቅንጦት አውቶሞቢሎች፣ ሌላው የሀብታሞቻችን ልክፍት የሚነዱና በኮምፒውተርና በቪዲዮ ሰይጣንን የሚያማክሩ ጠንቋዮች ባሉበት ጊዜ ነው። መቼም ከጊዜው ጋር ለመሄድ አይሞክሩም የምንባል ሰዎች አይደለንም። ከዚህም በላይ ንጉሳችን የራሱ ልዩ ጠንቋይና ሰይጣን እንደነበረው ልነግራችሁ እችላለሁ። ሰይጣኑ የሚኖረው ጥልቅ ውሃ ውስጥ ከሚገኝ እጅግ ትልቅ ቤት ውስጥ ነው ይባላል። እናም በጣም ያማረ ለስላሳ ቆዳ ያላቸው ትናንሽ ልጆች በመስዋዕትነት እንዲቀርቡለት ስለሚጠይቅ እንዲህ አይነት ልጆችን አድነው ከሚጠልፉ ግብረ ኃይሎች ለማዳን ወላጆች የልጆቻቸውን ጆሮ በመፍታትና መስፈርቱን እንዳያሟሉ የማድረግ ጥንቃቄ እንዲወስዱ ተገደው ነበር። አዎ ወጣት ወንድ ልጆች ሁል ጊዜ ለመስዋዕትነት ይጠለፉ ነበር። እናም መንግስት በትዕዛዝ እስከሚያስቆመው ድረስ ልባቸው በተሰበረ ወላጆች የሚወጡ የአፋልጉኝ ማስታወቂያዎች በሬዲዮ ይነገሩ ነበር። በዚህ አይነት ምስጢራዊ ሁኔታ ከሚጠፉ ልጆች ውስጥ የሚገኙት እጅግ ጥቂቶቹ ነበሩ። ንጉሱና አጃቢዎቹ የራሳቸው ብቻ የሆኑ ጠንቋዮችና የግል ሰይጣኖች ነበሯቸው። ነገር ግን እዚህ ላይም ቢሆን እጅግ ወግ አጥባቂ መሆናችንን ማወቅ አለባችሁ። በተዋረድና በመደብ ልዩነት እናምናለን። ሰይጣኖችም እንደኛው በእነዚህ ነገሮች የሚያምኑ ይመስላሉ። የንጉሱ ሰይጣን ለምሳሌ በሰይጣናዊ ተዋረዱ ላይ ከፍተኛ ቦታ ስላለው ምሱ በፍጥነት ይሟላለታል። በቆሼ ሰፈሮችና ጎጆዎች ውስጥ ያሉ የወፍጮ ስር ጠንቋዮች የሚጠሯቸው ሰይጣኖች ግን ሁል ጊዜ የመስዋዕት ጥያቄ ደራርበው እያቀረቡ የሚያስጠብቁ ተራ ዝቅተኛ ፍጥረቶች ናቸው። በማራከስ እንዳልከሰስ እንጂ አንዳንድ ሰዎች በንጉሱ ላይ አብዮት የተነሳው እኮ ንጉሱና አጃቢዎቹ ወደ ሰይጣን የሚያደርሱ ፈጣን አቋራጮችን ሁሉ በዋናነት በመቆጣጠራቸው በልዴት በጦፉ ግለሰቦች ነው ብለው እንደሚከራከሩ መጠቆም ይኖርብኛል። ምንም እንኳን የዲያሌክቲክስ አዋቂ ባልሆንም ማንኛውም የመንግስታችን ካድሬ በዚህ ሁኔታ ውስጥ እንኳ የመደብ ትግል ጉዳይ እንደሚታየው ላረጋግጥላችሁ እችላለሁ። ሰፊው ህዝብ የሰይጣንን መንገድ አጠቃለው ለብቻቸው በያዙ ጥቂት የለውጥ ተቃዋሚዎች ላይ በአመጽ ሲነሳ እንደማለት ነገር ይሆን? ያም ሆነ ይህ ጠንቋይ ቤት መሄድ የሶስት ሺህ ዘመን ታሪካችን አንዱ አካል ነው። ለአዲስ ዓመት ቀይ ዶሮ፣ ለገና ነጭ በግ፣ ድግምት፣ ትኩስ የታረደን በግ፣ ልብ ወይ ኩላሊት በመብላት መናፍስትን መማፀን፣ የሞተን ወፍ ለመስተፋቀር፣ ሰውን ለማብሰስ ትኩስ የመቃብር አፈር መበተን፣ ብዙ ሌቦች የሰው ቤት ለመዝረፍ ይህን ይጠቀማሉ፣ ወዘተ ወዘተ። ሁላችንም እነዚህንና ሌሎችንም መተቶችን እናውቃቸዋለን፣ እንጠቀምባቸዋለንም። የተሻለ ያውቃሉ የተባሉ ሰዎች እንኳን ማን ያውቃል ይላሉ። የተለመደው ኢትዮጵያውያን የአባቶቻቸውን ተራ ውሸት ሲቀበሉ የሚያቀርቡት ማብራሪያ። የእውነት ማን ያውቃል? ምን ያህሉ የተወደደችው የአህጉራችን መሪዎች ያለ ጥንቋዮች እርዳታ ያስተዳድራሉ? በተግባር ስናየው በጣም ጥቂት። አንድ ጠንቋይ ይህ ትክክለኛው ቦታ ነው ስላለ አይደለም እንዴ ለአህጉራዊ አንድነቱ እንደ ዋና መስሪያ ቤት የሚያገለግለው ህንፃ የመሬት መንቀጥቀጥ ሊያጋጥመው በሚችል ቦታ ይቆመው? የአሁኑ ዋና ሊቀመንበራችንስ ከሰይጣኑ ከራሱ ጋር ቀጥተኛ ግንኙነት አለው ከሚባለው ራስፑቲን ጋር ግንኙነት አላቸው የሚባሉ ምስራቃዊ ነጭ ጠንቋዮችን ያማክር የለም እንዴ? እንግዲህ ይሄ በጣም አደገኛ አሉባልታ ነው። እንደምታውቁት ጥንቆላ በአብዮታዊቷ አገራችን በህግ የተከለከለ ነው። በተለይ የሥርዓቱ ወጣት ጠላቶች የመንግስትን ኃይሎች ያለምንም ፍርሃት ካጠቁና ጸረ ፍርሃት ድግምት በቆዳቸው ውስጥ አስቀብረው የነበረ መሆኑ ከታወቀ በኋላ ጥንቆላ ጸረ አብዮት ወንጀል ተብሎ ተፈረጀ። ሆኖም የኛ ሰው የለየለት አሉባልተኛ በመሆኑ እውነታው ጠንቋዮቹ በሙሉ በመንግስት በመወረሳቸው ጥቂት ብቻ ቀርተው እነሱም እንደ ተቃዋሚ የፖለቲካ ፓርቲዎች በህቦ እየተንቀሳቀሱ ነው ያሉት ማለት ጀመረ። እንዲያውም አንዳንዶች ከዓመታት በፊት በከተማችን ጎዳናዎች ላይ የተረፈረፉት በሺህ የሚቆጠሩ ሰዎች አስከሬኖች የሞተው ንጉስ ከነበረው ሰይጣን ይልቅ በጣም ኃይለኛ ለሆነና በርካታ ነገር ለሚጠይቅ የውጭ አገር ሰይጣን የተሰዉ መስዋዕቶች ናቸው ብለው ለማንሾካሾክ ሁሉ ይደፍራሉ። በይፋ የሚነገረው ግን ጠንቋዮች ሁሉ መማራቸው፣ አንዳንዶቹ እንዲያውም የመንግስትን ዳያሌክቲክስ ለመያዝ ከፍተኛ ዝንባሌ ማሳየታቸውና ሁሉም ወደ ሶሻሊስትነት መቀየራቸው ነው። ይህም ማለት ቀሪ ጠንቋዮች ካሉ እነዚህ ሰይጣን ይቅደም የሚለው መፈክራቸውን ኢትዮጵያ ትቅደም በሚለው መቀየርን የሚቃወሙ ጸረ አብዮተኞች ብቻ ናቸው ማለት ነው። እንግዲህ ሁሉንም ማሸነፍ አይቻልም። የሚቀጥለው ጉዳይ ለዚህ ጥሩ ምሳሌ ነው። ወደ ብረት ቤቱ እየገባ ያለው ሰው ሳየው ጠንቋይ አይመስልም። ቀጭን፣ ረጅምና የበለጠ ወጣት የሚያስመስለው ጨብረር ያለ ጎፈሬ ያለው በመካከለኛ እድሜ ክልል የሚገኝ ሰው ነበር። በካቴና የታሰሩት እጆቹ በጭራሽ ምንም አይነት ከባድ ስራ ሰርተው የሚያውቁ አይመስሉም፣ ብዕር ከመያዝ በስተቀር ወይም ዋሽንት ከመጫወት በስተቀር። ፊቱ መልአክ የመሰለ ክብ በማንኛውም ሴት ውስጥ አናታዊ የእንክብካቤ ስሜትን የሚፈጥር አይነት ነው። ይሄ እድለኛ ሰይጣን ሴቶችን ለማጥመድ ምንም መስተፋቀር እንደማያስፈልገው ግልጽ ነበር። ስሙ ኢባቤ ይትባረክ ይባላል። ጠንቋይ የሚያስመስለው ነገር በጭራሽ የለውም። በኋላ ላይ ግን አቃቤ ሕጉ ክሱን ሲከፍት እንዳስረዳው የተዋቡ ነገሮች እሳት ውስጥ ያስገባሉ። ቅርቅሬ ወፍ ዛፍ ላይ ወዳለ የንብ ቀፎ ወይም መርዛማ እባብ ትመራለች። በሌላ አነጋገር እውነትም ማን ያውቃል? በዩኒቨርሲቲ ውስጥ የቋንቋ መምህር የነበረው ሰውዬ የመተት ሕግጋቱን አዛብቶ ታማሚ ሚስቱን የገደለ ጠንቋይ ሆኖ ተገኝቶ የለም? በሰሜን ምዕራብ ከሚንቀሳቀስ ውስጥ የተቃዋሚ ሽምቅ ተዋጊዎች መሪ አንደኛው የተዋጣለት ጠንቋይ መሆኑንስ አልሰማንም እንዴ? ክቡር ዳኛ፣ አቃቤ ሕጉ ጀመረ። እዚህ የተቀመጠውን ተከሳሽ ስንመለከት በሁኔታው መታደል የለብንም። የተማረ ይመስላል። ለሰፊው ህዝብ ላፍ ምስጋና ይግባውና ተምሯልም። ነገር ግን ከዩኒቨርሲቲ ከተመረቀ በኋላ የከፋትን መንገድ መረጠ። ከአናርኪስቶችና ከትሮትስካውያን ጋር በማበሩም ታስሮ 5 ዓመት እስር ቤት አሳለፈ። ሲለቀቅም እንደ ተጸጸተ ዜጋ ሥራ መስራት ሲኖርበት የክፋት ሥራውን በመቀጠል ፊቱን ወደ ጥንቆላ አዞረ። ቤቱ የሚመጣው ሰው እጅግ ከመብዛቱ የተነሳ ቀበሌዎች የመንግሥት ተቋም መስሏቸው የተውት ድብቅ የመተት ቤት ከፈተ። እንደዚህ ነው እንግዲህ ይባቤ ተባረክ ራቢዮተኛ ጥንቆላን ከ8 ወራት በላይ ለሆነ ጊዜ ሲያካሂድ የቆየው። ክቡር ዳኛ፣ ተከሳሹ ጥንቆላን እና ያልተፈቀደ የውጭ አገር ሰይጣን መለማመንን የሚከለክለውን አንቀጽ 642ን በመጣስ የውጭ ቋንቋ ተናጋሪ ሰይጣኖችን ጠርቷል። በተጨማሪም ሌሎች የህጉ አንቀጾች ለምሳሌ የታላቁ ሊቀመንበራችንን ምስል ባልተገባ ቦታ ላይ መስቀልን የሚከለክለውን፣ አብዮታችንና መሪዎቻችን ላይ መሳለቅን ከባድ ወንጀል የሚያደርገውንና የሰዎችን አለማወቅ ለግል ጥቅም መርበዝበዝን የሚከለክለውን ድንጋጌ ተላልፏል። በተጨማሪም ወዶ ፍራጥ በመሆኑና ዕውቀቱን ለሀገሩ አገልግሎት ባለማዋሉ ተከሷል። ከዚህም በላይ በማደናገርና በጸረ አብዮታዊ ምሁርነት ተከሷል። ይኸውም ምርመራውን በማስተጓጎሉና ውድ ሶሻሊስታዊ ጊዜያችንን በማባከኑ ነው። ተከሳሹ የወንጀለኛነት ታሪክ ያለው የማይጸጸት አጥፊ በመሆኑ ህዝባዊ ሶሻሊስታዊ መንግስታችን ለሰራው ወንጀል የተደነገገውን ከፍተኛ ቅጣት እንዲፈርድበት ይጠይቃል። ሞት እንዲፈረድበት እንጠይቃለን። እስማማለሁ ክቡር ዳኛ፣ አለ ተከሳሹ ኮስተር ባለ ድምጽ። ችሎቱ በድንጋጤ ጸጥ አለ። ዳኛውም የሁለቱን የህግ ባለሙያዎች ያህል ግራ የተጋባ ይመስላል። አቃቤ ህጉ ነበር በቅድሚያ ወደ ቀልቡ የተመለሰው። ተቃውሞ አለኝ ክቡር ዳኛ፣ በንዴት ተነሳ። ይህ ክርክር መቀለጃ አይደለም። ጉዳዩ እንዲያውም በአጠቃላይ ተከሳሹን አይመለከተውም። እዚህ የተገኘነው የፍትህን ኃያልነት ለማሳየት ነው። ተከሳሹ መናገር የሚችለው ሲፈቀድለት ብቻ ከመሆኑም በላይ የመንግስትን አስተማሪ በሆነ መንገድ ሙሉ ለሙሉ ጉዳዩን የማስረዳት እድል መከልከል አይችልም። ካሁን በኋላ እንድትከፍት እስኪፈቀድልህ ድረስ አፍህን ትዘጋለህ ሲል ዳኛው የብረት ቤት ውስጥ ያለው ተከሳሽ ላይ አንባረቀ። ካልተጠነቀቅ የገዛ ምላስህ ክው አርጎ ይጠብሳል። ተከሳሹ በማሾፍ ፈገግ ብሎ ዝም አለ። ቀጥል አለ ዳኛው በብስጭት። ተከላካይ ጠበቃው ለመናገር ተነሳ። ክቡር ዳኛ፣ ተከሳሹን ራሱን በምስክርነት ባቀርበው የችሎቱን ሰዓት የምቆጠብ ይመስለኛል። እንዲመሰክር ትፈልጋለህ? ዳኛው ጠየቀ። ድንጋጤው በግልጽ የሚታይ ነበር። አዎን ክቡር ዳኛ፣ አንዳንዶቹን የተከሰሰባቸውን ጉዳዮች ተከሳሹም ይቀበላል። ስለሆነም ራሱ ቢያብራራቸው ይሻላል። ዋና ዋናዎቹ ነጥቦች ላይ እንዲያተኩር እመክረዋለሁ። ይህንን ያለው ዳኛውን ለማባበል ነው። እሺ እሺ፣ የራሱ ግብዓተ መሬት ነው የሚሆነው አለ ዳኛው። ይባቤ ከብረት ቤት ውስጥ ወጥቶ ወደ ምስክር መስሚያው በመሄድ ተቀመጠና ወዲያውኑ ወደ ዳኛው በመዞር መሰሪ የሆነ ፈገግታ አሳየው። ከዩኒቨርሲቲ መመረቅ እውነት ነው? ተከላካይ ጠበቃው ጠየቀ። አዎ። ስለዚህ የተማርክ ሰው ነህ? ዲግሪ አለኝ። የተማረ ሰው መሆን ሌላ ጥያቄ ነው። ማለት ጥቅም የለሽ መሆንና ይህንንም በጉራ መሸፋፈን ተምረናል። ከሺህ ዓመታት በፊት የትኛው ፈርዖን ግብፅን እንደገዛ ማወቅ ለሀገራችን ምንም እንደማይጠቅም መቀበል አለብህ። ጠበቃው ቀጠለ። በሌላ አነጋገር የሚሰጠው ትምህርት ለሀገር ጠቃሚ መሆን እንዳለበት ታምናለህ ማለት ነው? አዎ። በዛም ማነሰ? ነገር ግን ጭፍን አይደለሁም። የህግ መምህራን በኢትዮጵያ ውስጥ የህግ የበላይነት እንዳለ ሲነግሯችሁና ስራችሁም ህጉን ተግባራዊ ማድረግ እንጂ መጠየቅ እንዳልሆነ ሲነግሯችሁ ያን ጊዜ ትምህርት እንዳልሆነ መቀበል አለባችሁ። መማር ያለብን እውነትን ነው። እውነትን ማስከበርን ነው። ማክበር ያለብን ሐሰት መቃወምን ነው። በእውነቱ የላቀ አስተሳሰብ ነው አለ ጠበቃው በታላቅ አባታዊ ስሜት። እንዴት ነው ታዲያ ራስህን ካናርኪስቶች መደዳ ያገኘኸው? እውነትን እንደሚናገሩ ደረስኩበት። ትክክል ሆኑም አልሆኑም ሐሰትን ለመፋለም የሚያስፈልገውን ለማድረግ ዝግጁ ነበሩ። ሙሉ አባል ለመሆን ወኔው አልነበረኝም፣ ግን እደግፋቸዋለሁ። በማር የተለወደ ወጥመዳቸውን መፍራትህ ጥሩ አድርገሃል። ያም ሆነ ይህ ለስህተትህ 5 ዓመታት እንከፍልሃል። እናም በእርግጠኝነት ትምህርት አግኝተህበታል? የተወሰኑ ነገሮችን ተምሬያለሁ፣ ተከሳሹ በደፈናው መለሰ። እሺ፣ ስትለቀቅ ምን እንደተፈጠረ ትነግረን? ስራ ማግኘት አልቻልኩም። ተው እንጂ አለ ጠበቃው እንዳላመነው በሚያሳይ ድምፅ። አንድ የተማረ ሰው በሶሻሊስት ኢትዮጵያ ስራ ማግኘት እንደማይችል እየነገርከን እኮ ነው ያለኸው። እሱ የራስህ ማጠቃለያ ነው። እኔ የማውቀው ስራ ማግኘት እንዳልቻልኩ ነው። ሊቀጥሩኝ ትንሽ የቀራቸውም የቀድሞ ጸረ አብዮተኛ የሚለውን መታወቂያዬን ሲያዩ አንቀጥርህም አሉኝ። በምን ስትተዳደር ቆየህ? አንዳንድ የማውቃቸው ጓደኞች ይረዱኝ። ምንም እንኳ ሚሊዮኖች በተመሳሳይ ሁኔታ ውስጥ መሆናቸውን ማወቄ ቢያበረታታኝም ሁኔታው ግን አስቸጋሪ ነበር። ቤተሰብ የለህም? ጠየቀ ጠበቃው። የለኝም፣ ገጠር የተወሰኑ ዘመዶች አሉኝ። አባቴ ገና ልጅ እያለሁ ነው የሞተው። ትምህርት ቤት ያስገባኝ ታላቅ ወንድሜ በቀይ ሽብር ወቅት ተገሏል። እናቴ እስር ቤት እያለሁ በሐዘን ሞታለች። ምንም ያህል ብታፈላልግም ስራ ማግኘት አልቻልክም? ታዲያ ምንም አይነት ስራ ማግኘት አልቻልኩም። ስለዚህ ምን አደረክ? እንግዲህ ተከሳሹ በማወላዳት ጀመረ። ስለ ሁኔታዬ ከአንድ ጓደኛዬ ጋር መወያየት ጀመርኩኝ። እሱ ራሱ አካል ጉዳተኛ ስለነበር ስራ አጥ ነበር። የግርፋት ሰለባ ነው። አሁን እንኳን ስቃይ አይደርስበትም፣ ሞቷል። ስራ ማግኘት አለመቻሌ በጣም አስቂኝ ነገር ሆኖበት ነበር። እንዲህ ይለኝ ነበር፣ ለምን ወዳጄ ራስህን ገቢ በሚያስገኝ ሁኔታ መቅጠር ስትችል፣ እስቲ ዙሪያን ተመልከተው። ተሳቢ እንስሳ ብቻ ነው እኮ የሞላው፣ ሁሉም እስስቶች ናቸው። ትናንት የድሮውን ስርዓትና ንጉሱን ሲደግፉ ነበር። ዛሬ ደግሞ አይንህን አንዴ ጨፍነ በምትገልጥበት ቅጽበት ውስጥ እሳት የራሱ ሶሻሊስቶች ሆነዋል። አስበው እስቲ ምን ያህል ጋዜጠኞች፣ ቢሮክራቶች፣ ወታደራዊ መኮንኖች እንዲሁም ገራፊዎች ራሳቸውን የመለዋወጥ ችሎታ ባይኖራቸው ኖሮ ከስራ ውጭ ይሆኑ እንደነበር። ለቁራጭ እንጀራ ብዬ ነፍሴን እንድሸጥና የራሱን ትፋት እንደሚልስ ውሻ እንዲሆን እየነገረኝ ያለኝ መስሎኝ በጓደኛዬ ተናድጄበት ነበር። ምናልባት አካል ጉዳተኝነት መንፈሱን ሰብሮታል ብዬም አስቤ ነበር። እንደ እውነቱ ግን አልተረዳሁትም ነበር። ሲያብራራልኝ እንደዚያ በክፉ ሁኔታ ስለተጠራጠርኩት በራሴ አፈርኩ። መረዳት ያለብህ ብሎ ሲነግረኝ፣ በፍጥነት ከሚወረወር ባቡር ጋር ራስህን አታጋጭን፣ በተለይ ባቡር ነጂው ችሎታ የሌለው ሲሆን። ዙሪያህን ስትመለከት የገማ መንፈስ ብቻ እስከሚታይህ ድረስ ጨቋኙ ስርዓት የህዝቡን መንፈስ ይበክለዋል። ፍራቻ፣ ክህደት፣ ወላዋይነትና ጭካኔ ይሰፍናሉ። ቆሻሻ ይበረክታል። እንዲሁም ሁሉም በየራሱ የሀፍረት ቅርፊት ውስጥ ገብቶ ይደበቃል። ይህ ኢየሱስ የሚሉትን ሰው አላውቀውም፣ የወንድሜ ጠባቂ አይደለሁም ይልሃል። መጮህ እንዳለበት ሲሰማ ስለዚህ ጉዳይ ብትጮህና ስለሚያፍነው ቆሻሻ እጅግ ብትናደድ የአጭር ጊዜ እርካታ ታገኝ እንደሆነ ነው እንጂ ውጤታማ አትሆንም። እኔ ሽባ ሆንኩ፣ አንተ የወጣትነት ሕይወትህን 5 ዓመታት አጣህ። የሆነ ቦታ የሆነ ውጤት አምጥተህ ሊሆን ይችላል፣ ግን ከዛ ዜዳችንን ቀይረን ቢሆን ኖሮ የበለጠ ውጤታማ ልንሆን አንችልም ነበር ስል ራሴን እጠይቃለሁ። ገባህ? ልክ ወክማ ስንለማመድ እንደነበረው ካራቴና ጁዶ መርህ የተቃራኒህን ኃይልና እንቅስቃሴ ተጠቀም። ገልብጠህ እንድጥለው አብረኸው ተንቀሳቀስ። ይህን ሁሉ የምናገረው ጥንቆላ የተባሉትን ተግባሮችን የጀርባ ታሪክ ላስረዳችሁ ብዬ ነው። በመጨረሻም ጓደኛዬን ፖለቲካ ስፖርት እንዳልሆነና ሲተጣጣፉ መሰበርም እንዳለ ነገርኩት። ምንም ቢሆን እኮ እነዛ ታጥፈው መንግስትን ለማገልገል የሞከሩ ምሁራን ምን እንደደረሰባቸው እናውቃለን። ሆኖም የጓደኛዬ መልእክት ከዚህ ፍጹም የተለየ እንደሆነ ተረዳሁ። እየነገረኝ የነበረው ግትርነቴን መስዋዕት አድርጌ ትራቱን በራሱ ጨዋታ እንዳሸንፈው ነው እንጂ ነፍሴን እንድሸጣል ነበርው። ለማንኛውም አንድ ቀን አንድ ሰው በሆነ መንገድ ንጉሱ ራቁቱን ነው ወይም ሊቀመንበሩ የማይረባ ነው ማለት አለበት። ጓድሻ ለቃዳኛ አቃቤ ህግ ተቃወመ። ይጸራ ቢወተኛ የተወዳጁን መሪያችንን ስም እንዲያጎድፍ ልንፈቅድለት አንችልም። እቃወማለሁ አቋረጠ ተከላካይ ጠበቃው። ተከሳሹ ሌላ የታወቀ ታሪክን ለመጥቀስ እየሞከረ ነው እንጂ የሊቀመንበራችንን አእምሮአዊ ብቃት እያንቋሰሰ አይደለም። እንደምናውቀው በዓለም ላይ የሊቀመንበሩን ብቃት የሚወዳደሩት እጅግ በጣም ጥቂት ሰዎች ብቻ ናቸው። ተጠንቀቅ! ዳኛው ተከሳሹ ላይ አጉረመረመ። በዚያ ክፉ ተናጋሪ ጓደኛ ፍጥቀና እንዳትገኝ። ተከሳሹ ፊት ላይ ምንም አይነበብም። ጠበቃው እንዲቀጥል ሲጠቁመው ተመልካቹን የመሰጠበት ትረካው ልክ ምርጥ የመከላከያ ቃሉ የሚሆንለት ይመስል ቀጠለ። እንግዲህ አካል ጉዳተኛው ጓደኛዬ በእውነቱ እየነገረኝ የነበረው ዙሪያ ገባዬን እንዳስተውልና የገባውበትን ማጥ እንዳይነበር። ትዕግስት ጸጋ ነው ሲባል የምናውቅ ቢሆንም በሌላ በኩል ደግሞ የባሪያንም ፈሪነት ለመግለጽ ጥቅም ላይ ሊውል ይችላል። ዘዴን መቀያየር ብልህነትም አስፈላጊ ሊሆን ይችላል። ግን ደግሞ ለአድርባይነትና ለራስ ወዳድነት ሽፋን ሊሆንም ይችላል። ሀገር ሁሉ ሲጮህ አንድ ሰው ዝም ቢል ብልህነት ነው? ሞትን ድል መንሳት ብቸኛው ክቡርና ተባዊ ተግባር በሆነበት ጊዜ የመከራ ኑሮን መጠበቅ ምኑ ላይ ነው ጥበቡ? ከጓደኛዬ ጋር በጣም ተከራክሬያለሁ። ሁሉ እርስ በርሱ በሚጠራጠርበትና አለመተማመን በታወጀበት ዘመን የሚታመን ጓደኛ ስለነበረኝ እድለኛ ነበርኩ። ታሪኩን ለማሳጠር ሐሳቡ ራሴን ጠንቋይ ነኝ ብሎ ለማወጅና በአንድ በኩል ሰዎችን መርዳት፣ በሌላ በኩል ደግሞ ህዝቡን ከዘረፉትና እየዘረፉት ካሉት ላይ ገንዘብ መውሰድ ነበር። የመጀመሪያው ደንበኛዬ ሚስቱ አንድ የፖሊስ መቶ አለቃ እንደወሸመች የተረጠረ የቀበሌ ሊቀመንበር ነበር። መኮንኑ ላይ የስንፈተ ወሲብ ድግምት እንድደግምበት ፈልጎ ነበር። 50 ብር ከፍሎኛል። መኮንኑ የደንበኛዬን ሚስት ሁለተኛ እንደማይነካት ቃል ገባሁለት። የፓርቲ ስነ ምግባር ኮሚቴ ውስጥ ወንድም ያለኝ በማስመሰል መቶ አለቃው ጋር ሄጄ አንዳንድ ሰዎች በሱ ላይ ጸረ ሶሻሊስት አመንዝራ ነው በማለት ጥቆማ ማቅረባቸውን በመንገር አስጠነቀቅኩት። ስለ መረጃው አመሰገነኝ። 30 ብር ለታክሲ ሰጠኝና እንደማንኛውም መልካም ኢትዮጵያዊ ከሚስቱ በቀር ከማንም ጋር ተኝቶ እንደማያውቅ ፊት ለፊት ካደ። ከዚያ በኋላ የቀበሌ ሊቀመንበሩን ሚስት በግል አገኘውና ክፉ ምላስ ያላቸው ሰዎች ከአንድ መኮንን ጋር እያመነዘረች ስለመሆኑ ሐሜት እያስፋፉ እንደሆነ ነገርኳት። ነገሩን የበለጠ ለማጣፈጥም የእሷ ባል ላይ አይኗን የጣለች አንዲት ሴት እንዳለችና አሜቱን ከባለቤቷ ልትለያት እየተጠቀመችባት እንደሆነ ነገርኳት። የበለጠ ለማጥመድም የታወቀ ሴት አተራማሽ የሆነው መቶ አለቃ ወደ ኦጋዴን ሊዛወር እንደሆነና በተቃራኒው ባሏ የከፍተኛው ባለስልጣን ሆኖ ሊሾም እንደሆነ ነገርኳት። ፈጣን ነበረችና አዝማሚያዬ ወዲያው ገባት። ወደ ኦጋዴን ምድረበዳ ከሚላክ መኮንን ጋር የፍቅር ግንኙነት ወይስ ለከፍተኛ ስልጣን ከታጨ የቀበሌ ሊቀመንበር ጋር ቀጣይነት ያለው ትዳር? ከቀበሌ ሰውዬ ጋር ትዳሯን ለመጠበቅ የተቻላትን ያህል እንደምታደርግ ቃል ገባችልኝና ለመልካም ምክሬ 20 ብር ሰጠችኝ። በሌላ አነጋገር ለትንሽ ገንዘብ አንድ ትዳር አዳንኩኝ። ከአንድ 7 ወይም 8 ቀን በኋላ የቀበሌው ሰውዬ መጥቶ ተአምር እንደሰራ ሰው ከመጠን በላይ አመሰገነኝ፣ ለሌሎች ሰዎችም ጠቆመኝ። ያንዳን ዱጉዳይ ንጹህ ማህበራዊ ስራ ነበር። ከዶች ምንም ገንዘብ አልወሰድኩም። ያመነይስ አብዛኛዎቹ ደንበኞቼ የመንግስት ባለስልጣናት ነበሩ፣ ዳኞችና ጠበቆች ጭምር። ዳኛው ፊቱን ኮሶ አስመሰለው። ከተመልካቹ መሃል ለመሳቅ ድፍረት የነበረው ሰው አልነበረም። ሁሉም ባለስልጣናት የነበረባቸው ችግር ቀጠለ። ተከሳሹ እንዲኖሩት የተገደዱት ክስተት ከፍራቻና ከራስ ወዳድነት የመነጨ የግብዝነት ህይወት ነበር። ህይወታቸውና ገበያቸው የተመሰረተው እሱ ላይ ስለሆነ ሶሻሊስት ነን ይላሉ። ነገር ግን ከድሮ ጊዜ አስተሳሰባቸውና እምነታቸው ጋር እስካሁን እንደተጣበቁ ናቸው። በድብቅ እየጸለዩና ሌሎች እንዲጸልዩላቸው እየከፈሉ እምነት የለሽ ነን ይላሉ። አዲሱ ሃይማኖታቸው ከላይ ከላይ የሆነባቸው የቀድሞ እምነቶቻቸው አደናጋሪ ሆኑባቸው። ግራ የተጋቡ ፍጥረታት ናቸው። አቀቤ ህጉ የተረበሸ ለመምሰል የተቻለውን ያህል ቢጥርም ተከሳሹ ምንም ሳይመስለው ታሪኩን ቀጠለ። በእውነቱ እነዚህ ባለስልጣናት መንግስትን ራሱን ነው እንደ ታላቅ ጠንቋይ የሚቆጥሩት አለ ተከሳሹ። ግራ ከሚያጋቡት እዛዞቹ ደም ከማፋሰሱ ከሚያስፈሩ ቃላቶቹና ከማያነቃንቅ ቀኖናው አንፃር በሚገባ የተደራጀ ጠንቋይ። ተራው ሰው መናፍስትን ለማስደሰት በጋርዳል። መንግስት ስልጣን ለሚባል ሰይጣን በሺዎች የሚቆጠሩ ወጣቶችን ይሰዋል። ልዩነቱ ምኑ ጋር ነው? እኔ የሰዎችን መሃይምነት ተገን አድርጌ ማንንም አልበዘበዝኩም። ምን ነው ካድሬዎችና የቀበሌ ባለስልጣኖች የነቁ አይደሉም እንዴ? እኔ የአገር ውስጥም ሆነ የውጭ ሰይጣንን አልጠራውም። ምንም እንኳን የሙታንን መንፈስ ለመጥራት ብዬ በማካሄዳቸው ስብሰባዎች ላይ የማውን ቀይ መጽሐፍ ያነበብኩ ቢሆንም፣ ያው ቀይ ተገቢው ቀለም ስለሆነ ማለት ነው። ማኦ እንደምታውቁት በእኛ መንግስት አድሃሪ ተብሎ የተወገዘ ስለሆነ ምንም ያረከስኩት ሶሻሊስታዊ ቅዱስ መጽሐፍ የለም። በርግጥ የሊቀመንበራችንን ፎቶ ግርግዳ ላይ ተቀያለሁ። መርማሪ ፖሊሶች እንደ ክፉ ስራ ቢያቀርቡትም እኔ ግን ማንንም ለመጉዳት አስቤ አልነበረም። ፎቶግራፉ በመጠጥ ቤትና በሽንት ቤት ሳይቀር በየቦታው ተሰቅሏል። እንዲያውም ማህበራዊ ስራ በሚሰራበት ቦታ መሰቀሉ ተገቢ ነው። ማደናገር ስለሚለው ችግሩ የመርማሪዎቹና የከሳሾች የማሰብ ችሎታ መጠን ነው። ይሄው ነው የምለው ነገር። በችሎቱ ውስጥ የነበረው ሁኔታ ልክ አንዳች ድግምት እንደተነሳ አይነት ነገር ነበር። ችሎቱ በድንገት በሽክሽክታ ተሞላ። የተከሳሹ አስተሳሰብ አልገባኝም ነበርና ግራ ተጋባው። አነጋገሩ ነገር ቆስቋሽ፣ በወንጀል የሚያስጠይቅና ራስን እንደ ማጥፋት የሚቆጠር ነበር። ክርክሩ የሚደረግበት ሁኔታ ቧልት እንደሆነ ለማጋለጥ እየሞከረ ነው? እብድ ለመምሰል ነው? ምንም የሚገባ ሰው ሆኖ አላገኘሁትም። መስቀለኛ ጥያቄ ማቅረብ ትችላለህ። እኔ ጥያቄ የለኝም አለ ተከላካይ ጠበቃው። አመሰግናለሁ ጓድ አለ አቃቤ ህጉ ከሰይጣናዊ ፈገግታ ጋር። ከዩኒቨርሲቲ ተመርቄያለሁ ብለሃል ሲል አቃቤ ህጉ መስቀለኛ ጥያቄውን ጀመረ። ምንድነው የተማርከው? የፖለቲካ ሳይንስ። ስለዚህ ፖለቲካ ታውቃለህ? እንደዚያ እንኳ አልልም። ፍልስፍና የተማረ ሰው የግድ ፈላስፋ ነው ማለት አይደለም። የቃላት ጨዋታ ነው። አቃቤ ህጉ አሾፈ። በትንሹ የፖለቲካን መሰረታዊ አስተሳሰቦች አታውቅም? መሰረታዊ አስተሳሰቦች የምትላቸው ጉዳዮች ምንድን ናቸው የሚለው ይወስነዋል። መንግስት ከሁሉም በላይ እንደሆነ፣ የህዝቡ የአገሩ ፍላጎት መገለጫ እንደሆነ ታውቃለህ ወይስ አታውቅም? አለ አቃቤ ህጉ። ያ አንዱ አይነት አስተሳሰብ መደብ ነው። ህዝብ የበላይ ነው። መንግስት ህዝቡ በግልጽ ለሚያሳየው ፍላጎት መገዛት አለበት የሚልም ደግሞ አለ። የቡርዣዋ ወሬ ህዝቡ በጆንያ ውስጥ እንዳለ ድንች ነው። መንግስት አንድነት ይሰጠዋል፣ ማንነት ይሰጠዋል፣ አለዚያ ምን እንደሚጠቅመው እንኳን አያውቅም አለ አቃቤ ህጉ። የድሮ ንጉስም እኮ ተመሳሳይ ነገር ይናገር የነበር ይመስለኛል። ልክ ነበር ማለት ነው?
ጥያቄ መጠይቀው እኔ ነኝ አቃቤ ህግ ደነፋ ንጉሱ አድሃሪ ነበር መንግስታችን ግን አብዮታዊ ነው ተመሳሳይ ቢመስሉም ቃላትና ተረጓጓማቸው አዳዲስ ትርጉም ይዛሉ ወንድም እንዴት ነው ሞተው በሰራተኞች ቀን ዋዜማ በተደረገ ሰላማዊ ሰልፍ ላይ በጥይት ተመቶ ነው አሃ ከሺ በላይ የሚሆኑ አናርኪስቶች የተቀጡበት ታዋቂ አጋጣሚ ግን እኮ ሰላማዊ ሰልፍ አልነበረም አልታጠቁም እኮ መፈክር ብቻ ነው የያዙት ሰልፉ ፈቃድ ያገኘ ነበር አይ እኔ መንግስትን በመደገፍ የተወጣ ሰልፍ ነበር የለም እንዴት ነው መንግስትን በመቃወም የተወጣ ሰላማዊ ሰልፍ የሚባለው ተሰላፊዎቹ አልታጠቁም ነበር ሐሳባቸውን የመግለጽ ህጋዊ መብታቸውን ተግባራዊ እያደረጉ ብቻ ነበር አቃቤ ህጉ በመቀጠል የምን መብት ሰላማዊ ሰልፍ በአገሪቱ የተከለከለ ህገወጥ ተግባር አይደለም እንዴ ነው እና የምታወራው መብት የቱ ጋ ነው ያለው የሌላቸውን መብት ተግባራዊ ማድረግ አይችሉም ጸረ መንግስት መፈክሮችን አልነበረም የያዙት ነበር ታዲያ በተጨባጭ ጸረ መንግስት አናርኪስቶችን አልነበረም እየደገፉ የነበሩት እንዴት በመቃወም ነዋ መቼም መንግስት እንዳለን በእርግጠኝነት ታውቃለህ መንግስትን መደገፍና መታዘዝ መብታችን ነው በማንኛውም መልኩ መቃወም ህገ ወጥ ነው ሰላማዊም ሊሆን አይችልም መታጠቅ ወይም አለመታጠቅ ምንም እርባና የለውም ለምንድን ነው ታስረህ የነበረው አናርኪስት ነው ብለው ጠቁመውብኝ ነው አልነበርክም ተደግፋቸዋለሁ ወንድምህ አናርኪስት ነበር አንተ ተደግፋቸዋለህ ሁለታችሁ ተባብራችሁ እናታችሁን ለሞት አበቃችኋል ሀፍረት አይሰማህም አቃቤ ህጉ ንቀቱን እያሳየ ነበር ተከሳሹ እየተናደደ እንደመጣ ይታየኝ ነበር ሞኝ እናቴ የሞተችው የምትወደው ልጇን መቅበር እንኳን ስላልቻለች በሐዘን ነው ለምንድን ነው ያልቻለችው በየጊዜው አስከሬኖችን እየሸጣችሁ ስለነበርና ገንዘብ ስላልነበራት ተከሳሹ የበለጠ እየተናደደ እንደሆነ የታወቀ ነበር በግልጽ በሚታይ ሁኔታ አቃቤ ህጉ የበለጠ ሊያበሳጨው ፈልጎ ፈገግ አለ እናትህ ያን ያህል ደህና ነበረች ሁላችንስ ብንሆን እንደ አይደለንም እንዴ ወንድም በስንት ጥይት ነው የሞተው በአራት በደንብ እንደምታውቀው ደግሞ አስከሬኑን ለማግኘት የሚከፈለው ዋጋ የዶሮ ጥሬ አይደለም መንግስታችን እኮ ጥይቶቹን ገዝቷቸው ነው አንዳንድ ኃላፊነት የጎደላቸው ሰዎች እየወጡ ስለተገደሉ መቼም በእርግጠኝነት ገንዘብ እንድናባክን እየጠየቅ አይደለም ዋጋ መክፈል አለባቸው መሞት ብቻ በቂ አይደለም መሞት ራሱ አሻጥር ሊሆን ይችላል እኮ ወደ ጥያቄ ለመመለስ ለሰራኸው ወንጀል 5 ዓመት ታስራል ትክክል ነው ብለህ ታስባለህ እኔ ይህንን ለመፍረድ ማን ነኝ ቅድም መንግስት ለሁላችንም እንደሚያስብልንና የሚጠቅመንን እንደሚያውቅልን ተናግረህ የለ እንዴ ትክክል ነው ሆኖም ቅጣት ተገቢ እንደነበረና እንዳልነበረ ወይም አንዳች ትምህርት አግኝተህበት እንደሆነ ልትነግረን ትችላለህ ለምን እንዴት መንግስት ስህተት ሊሰራ ይችላል እያልክ ነው ለጥቅማችን ማሰብ ሊሰለቸው ይችላል እያልክ ነው በጭራሽ አቃቤ ህጉ ጮኸ መንግስት ሁልጊዜም ትክክል ነው ከእስር ቤት ስትወጣ ተምረህና ስለ አናርኪስቶች ክፋት ንቃተ ህሊና ዳብሮ ወጣህ ወይ ብዬ ለመጠየቅ ፈልጌ ነው ከእስር ቤት የወጣሁት እስር ቤት መግባት የነበረባቸው እዚያ እንደማይገኙ አይቼ ነው አሃ በጣም ጥሩ አለ አቃቤ ህጉ ፊቱ እያበራ ታዲያ መልካም ዜጎች እንደሚያደርጉት ጥፋተኞቹ ላይ ጠቁመሃል ለማን ነው የምጠቁመው ለቀበሌ ለፖሊስ ለመንግስት በግልጽ እንደሚታየው አቃቤ ህጉ ነገሩ አልገባውም ነበር ተከሳሹ በተራው በንቀት ለመሳለቅ እድሉ ደረሰው ጊዜ አልነበረኝም ብሎ በቀላሉ አለፈው አቃቤ ህጉ ግራ የተጋባ መሰለ በተከሳሹ ፊት ላይ የሚታየው በራስ የመተማመን ፈገግታ ከዚያ በላይ እንዳይጠይቅ አስቆመው የሆነ ወጥመድ እንዳለ ገብቶታል አጭበርባሪ ሰይጣን ስራ ማግኘት አልቻልኩም ብለሃል ምን ያህል ሞክረሃል የቻልኩትን ያህል እየተራብኩ እንደነበር ማወቅ አለብህ። ስራ ማግኘት ያልቻልከው መታወቂያህ የቀድሞ ጸራቢው ተኛ ስለሚልና ቀጣሪዎች እድል ሊሰጡኝ ስላልፈለጉ ነው እያልክ ነው? ትፈርድባቸው አለ? መታወቂያውን የሰጡኝ እነሱ ሳይሆኑ እንዴት ፈርድባቸዋለሁ? የሰጡ ላይ ነው የምትፈርደው? ጸራቢዎት እንደነበርክ እንዲታወቅ መደረጉ አድሏዊ ነው ብለህ ታስባለህ? እንደ መለኪያዎችህ ይወሰናል። በዘላለማዊ ቅጣትና የሰውን ስም በማጥፋት ታምናለህ? አንድ ጊዜ የሰረቀ ሁሌም ሌባ ነውና ወደ መስረቅ ለመመለስ አይከብደውም። ያገባሽ ሸርሙጣ ተመልሳ ማመንዘሩ አይቀርም። ሌሎችህን በተቃራኒ መንገድ ሊናገሩት ይችላሉ። በብረት ቤት ውስጥ የታሰረች ወፍ ሁሌም መብረር ትፈልጋለች። በሰማይ የምትበረዋ ደግሞ የወፍ ጎጆዋ ውስጥ ማረፍ ትፈልጋለች። ስለዚህ ጸራቢው ተኛ ተብለህ ለዘላለም በመፈረጅህ ማንንም ጥፋተኛ አታደርግም። ተከሳሹ ቀጠለ። ትርጓሚዎች ስልጣን በእጃቸው እንዳለው ሰዎች ሁሉ የተለያዩ ናቸው። ለአንተ መድኃኒት የሆነው ለእኔ መርዝ ሊሆን ይችላል። ድምፁ ካለህ የፈለግከውን ብለህ ስትጠራኝ እኔም ስለታፈንኩ ዝም እላለሁ። ዝም ስለተባለ ግን ስምምነት አለ ማለት አይቻልም። በትክክል ምን ለማለት ፈልገህ ነው? አለ አቃቤ ሕጉ። ማለቴ ስልጣኑ ያላቸው እንደፈለጉ ሲጠቀሙት መስማማትም አለመስማማትም ሳይጠበቅብኝ ሕይወቴ በእጃቸው እንዳለች እያየሁ የመፍረድ ስልጣኑ ሳይኖረኝ የምፈርደው እኔ ማን ነኝ? ውንጀላ፣ አሽሙር፣ ባልተጠበቀ መልኩ ማጥቃት፣ ቁርጥ ያላለ ንግግር፣ ግልጽ የሆነ ተቃርኖ፣ ብዙ ትርጉሞችና አፈታቶች ያሉት ደንበኛ ኢትዮጵያዊ አነጋገር። አቃቤ ሕጉ ፈገግ አለ። በድሮ ስርዓት ማለፊያ ጠበቃ ይወጣህ ነበር አለው። ግን ልንገርህ፣ እንዳንተ አይነት መታወቂያ ያላቸው የተፈቱ እስረኞች በእርግጥ ስራ አግኝተዋል። አንተ ማግኘት ያልቻልከው ለምንድን ነው? ምናልባት የሥራ ገበያው ሁሉ ከኔ በፊት በተለቀቁ ሺዎች ተሞልቶ ይሆናላ አለ ተከሳሹ ኮስተር ብሎ። ሺዎች እስር ቤት እንዳሉና እንዳልተለቀቁ ሁሉም ሰው ያውቃል። አቃቤ ሕጉ ሽሙጡን እንዳልሰማ ለማለፍ መረጠ። ሊሆን ይችላል። በወታደርነት ለመመልመል አመልክተህ ነበር? ወታደርነት? ተከሳሹ መደነቁ ከድምፁ ውስጥ ያስታውቅ ነበር። አዎ ወታደርነት፣ ለአብዮቱ የሚዋጋ ደሙን በማፍሰስ እንጀራውን የሚበላ ባለ ራእይ። አላመለከትኩም። ለምን? አገራችን አሁን ካለው የበለጠ ጠንካራ ጦር ሰራዊት እንደሚያስፈልጋት ታውቃለህ። ፓርቲያችን ሁላችንም ጦር ሰራዊቱን እንድንቀላቀል ጥሪ አስተላልፎልናል። አይ ከበቂ በላይ መለዮ ለባሾች አሉን ብዬ አስቤ ነው። በተጨማሪም የአብዮቱ ጠላቶች ስለመደምሰሳቸው መንግስት ያወጀውን አምኜ ነው። ሁልጊዜም ቢሆን ተጨማሪ ወታደሮች ያስፈልጉናል። አብዮት ያለ ጠላት ሊኖር አይችልም። ያሉትን ስንጨርሳቸው ሌሎች መምጣት አለባቸው። ካልመጡ ልንሰበስባቸው ወይም ልንቆሰቁሳቸው የሚገባን እኛው ነን። ንቃት በእሳት ተፈትኖ ማለፍና አንድነት የሚፈጠሩት ጠላትን በመጋፈጥ ነው። የማያቋርጥ ንቃት የሥራ ፈቶችን አእምሮ ይይዛል። ጠላት የሌለው አብዮት ያበቃለት ነው። ዜጎቹ ልብስብስ ሆነው ወደ መጣላትና ወደ መከፋፈል ይዞራሉ። የተራበ ሰው ሾርባ ቀጠነ ብሎ አያማርርም። ሞልቃቃ ቡርዣዎች ግን ውሃ ቀጠነ ብለው ያማርራሉ። ለመኖር ጠላቶች ያስፈልጉናል። ይህ እጅግ መሰረታዊ ጉዳይ ከመሆኑ የተነሳ እርግጠነኛ ነኝ ታውቀዋለህ። ክብር ያለው ሥራ ለማግኘት ጥረት እንዳላደረክ ግልጽ ነው። በእግዚአብሔርና በሰይጣን መኖር ታምናለህ? በኃጢአትና በክፉ ሥራ መኖር አምናለሁ። በጥሩ ሥራስ? በሚገባ። በጥሩ ሥራ መኖር ሳታምን እኮ በኃጢአትና በክፉ ሥራ ለማመን አትችልም። በእግዚአብሔርና በሰይጣንስ? እነዚህ እንግዲህ ረቂቅ ሐሳቦች ናቸው። ማንነታቸውና ምርጥ ዓላማዎቻቸውን መለኪያ መስፈርት በማድረግ እኔ ሰዎችን እመርጣለሁ። በቅዱስ መጽሐፍ ወይም በጥንታዊ ትእዛዞች ውስጥ ያሉ አደናጋሪ ወሬዎች እውነተኛ ማጣቀሻዎች ሊሆኑ አይችሉም። ሲጀመር ማንም አክብሮ ተግባራዊ አያደርጋቸውም። በቅድሚያ ለክፋትና ለኃጢአት ግልጽ ትርጓሜ ሰጥተን ለሰው ልጅ ጥሩ የሚሆነውን ነገር ከዚያ አንጻር ማየት አለብን እላለሁ። የአስተሳሰብ ምንም እንኳን የእምነት የለሽች አስተሳሰብ ቢመስልም ከዚህ አልፎ ግን በጣም ልፋስታዋዊ አይሆንም። አቀበይ ጉ ለስድስት ወራት በሞስኮ የፖለቲካ አንጎል አጠባ ትምህርት ወስደውኮ ያለ ምክንያት አይደለም። የመደብ ሁኔታህን ዘነጋውት ማለት ነው አረሳውትም። በርግጥ በከተማችን ውስጥ በየቦታው ተዘርግተው በሚገኙ የፖለቲካ መጻሕፍት ከሚገኙ ግርድፍ የመደብ አቀራረብ ጋር አልስማማም። ጥያቄው አብዛኛውን ሰው ወይም ጥቂቱን ሰው የሚመለከት አይደለም። ካፒታሊዝም ክፉ ነው፣ ግን ያ ክፋት ሁሉንም ሰው የሚያጠቃ ነው። ምቾት የተሞላበት ቢሆንም ወደ ባዶነትና ወደ ዝቃጭነት የወረደውን የካፒታሊስቶችን ህይወት ጭምር ያጠቃል። ቢሆንም ይህንን ክፋት ይወዱታል፣ ኃጢአታቸው ያስደስታቸዋል። ለዚያም ነው አብዮቱ የሚቀጣቸው። የሴቶች ጭቆና ኃጢአት ነው፣ ነገር ግን ባያውቀውም እንኳ ወንዱ ራሱን የሚጎዳ ኃጢአት ነው። አስፈላጊ ነው ብንልም ባንልም መንግስት ክፉ ነው። በሰዎች የነጻነት መንገድ ላይ የሚቆምና ደስታቸውን የሚጻረር ሁሉ ክፉ ነው። ስልጣን ክፉ ነገር ነው። በአምባገነናዊነት ስልጣን መጠቀምም ኃጢአት ይሆናል። የተደራጀ ሃይማኖት በርቀት በሚገኝ የማይጨበጥ አምላክ ያምናል። የተደራጀ መንግስት ስልጣን በሚባል ተጨባጭ አምላክ ያምናል። እኔ እንደማስበው ሁለቱም ስህተት ናቸው። ባኩሊን እጅግ በጣም ይደሰት ነበር ዛሬ አለ አቀበይ ህጉ በማሽሟጠጥ። እኔ ምንም ሩሲያዊ ጓደኞች የሉኝም ሲል ተከሳሹ ምላሽ ሰጠ። እንዴትስ ሊኖሩ ይችላሉ? እነሱ ሶሻሊስት ናቸው እንጂ ጠንቋዮች ወይም አናርኪስቶች አይደሉም። እንዴት ነው በሰይጣን አላምንም እያልክ ግን ደግሞ ተከታዮቹን በጥንቆላ ተግባራት ወቅት ጠርቻለሁ የምትለው? አለ አቀበይ ህጉ። ያደረኩት ነገር ጥንቆላ እንዳልሆነ አብራርቻለሁ። ይልቅ እንደ ማህበረሰባዊ ስራ ነው። እንደ ትዳር አማካሪ ወይንም እንደ ስነ ልቦና ባለሙያ ያለ ማለት ነው። ከመጀመሪያው የትዳር አማካሪ ወይም የስነ ልቦና ባለሙያ ነኝ ብል ኖሮ ማንም ወደኔ አይመጣም ነበር። ነገር ግን ጠንቋይ ነኝ በማለት ሁሉንም ወደኔ አምጥቻቸዋለሁ። ሶሻሊዝም ኖረ አልኖረ ሰዎች በጠንቋይነቴ አምነዋል። አሳሳች ማስታወቂያ ካፒታሊስታዊ ወንጀል ነው። ሞስኮቪች መኪና ምቾት ያለውና አስተማማኝ ነው ይላል በከተማችን የሚነገረው ማስታወቂያ። ያስ የካፒታሊስታዊ ማስታወቂያ አይደለም፣ ለሶሻሊስታዊ ጉዳይ ጥቅም ላይ የዋለ ነው። ያ ተገቢ ያደርገዋል። መጨረሻ ላይ ጥሩ ነገር እስኪመጣ ድረስ እውነት ከመሆኑ ላይ ካለመሆኑ ላይ ምንም ግንኙነት የለውም። ያንተ ማስታወቂያ ግን ለግል ጥቅም ነበር። የማውንም መጽሐፍ ተጠቅመሃል። ሰውየው የቻይናውያን ጣዖት እንደሆነ እና እኛም ሆንን ወዳጆቻችን በፍጹም እንደማንወደው ታውቃለህ። የማውን መጽሐፍ የመረጥኩት በጥሩ ሁኔታ ያጌጠ ስለነበረ ነው። ህዝባችን ቀይ ቀለምን ከሰይጣን ጋር የሚያገናኝ መሆኑ የኔ ጥፋት አይደለም። ቀይ ቀለም ድግምት ለመጻፍ፣ ቀይ ዶሮ ለመስዋዕትነት፣ ቀይ መጽሐፍ መናፍስትን ለመጥራት ጥቅም ላይ ይውላሉ። የካፒታሊስቶች ፕሮፓጋንዳ ሰለባዎች ናቸው ይህን የሚሉት። አንተም ይህን ሁኔታ ለማባባስ አግዛሃል። ቀለም ያን ያህል ወሳኝ ነው ብዬ አላስብም። ለምሳሌ ምንም እንኳን ጸረ ሶሻሊስት ቢሆኑም ብዙ የአረብ አገራት ባንዲራዎች ቀይ ቀለም አለባቸው አለ ተከሳሹ። የፕሪቶሪያው ሚስተር ቦታን ቀለም ያን ያክል ወሳኝ እንዳልሆነ ንገረው። ምንም ነገር በአንድ በተወሰነ ሁኔታ ውስጥ ወሳኝ ሊሆን ይችላል። ከሻይ ይልቅ ቻይ እያሉ ይሞቱ የለ እንዴ? ሰራተኞችን ላባደር ከማለት ይልቅ እንደኛ ወዛደር ብሎ የሚጠራ አንድ አናርኪስት ማግኘት ትችላለህ? ወደ ዋናው ነገር እንመለስ። ጥንቆላ በአገራችን ወንጀል እንደሆነ ታውቅ ነበር? አዎ። መሀይምነትና ማደናገሪያ ሐሳቦችን ማስፋፋት በሕግ እንደሚያስቀጣም ታውቃለህ አይደለም? አዎ። ይህን ሁሉ እያወቅህ ነው ዝም ብለህ ሕግ የጣስከው? የጣስኩት ሕግ የለም። በጥንቆላ ሥራ ውስጥ አልተሰማራሁም። ለምንድን ነው ነገሩን ወደዚያ ለመጠምዘዝ የምትታገለው? ግን እኮ ወደ አንተ የመጡት ሰዎች ሁሉ ጠንቋይ መሆንህን አምነው ነው። ታዲያ ያ ለምን ያስደንቃል? ለሰራተኞች ምንም ስልጣን ያልሰጡ መንግስታት እኮ ራሳቸውን የሰራተኞች መንግስት ብለው ይጠራሉ። ያ የተለየ ነው። የሰራተኞችን ፍላጎትና ጥቅም የሚወክሉ መሪዎችና ፓርቲዎች ናቸው ስልጣን ላይ ያሉት። በአታለል ነው፣ ስያሜው በትክክል አይገጥምም። ሰራተኞች ስልጣን ላይ ናቸው ወይም አይደሉም። ተደጓሚ በፈቃደኛነት የተስማማ ቢሆንም እንኳ ሞግዚት ያው ሞግዚትነት ተብሎ በግልጽ መጠራት አለበት። እንዲህ አይነት ማጭበርበሮችን ለመቀበል ዝግጁነት ካለ ለምንድን ነው ሰዎች ጠንቋይ ነው ብለው ስላመኑ በኔ ላይ የምትናደደው? ጠንቋይ ነኝ ብለህ ያሳመንካቸው አንተ ስለሆንክ። እንዳልከው መጨረሻው ለበጎ ስራ ነበር። ወደኔ እንዲመጡና እንደረዳቸው ምንም የሚያደናግር ወሬ ነግሬያቸው አላቅ። ተጋቢ ምክር ሰጥቼ የተሻለ ህይወት እንዲኖሩ ነው የመከርኳቸው። እየጎረፉ ወደኔ ቢመጡ የኔ ጥፋት አይደለም። እንዲያውም ወደ እንዲህ አይነት አማራጭ አመጣቸው ሁኔታ ብትመረምር ነው የሚሻለው። ምትሃትን በምንም አይነት ስያሜ ብትጠራው ያው ምትሃት ነው። አንተም ይህንኑ ነው ያደረከው አለ አቃቤ ህግ። ምትሃት መናፍስትንና ሰይጣናትን እጠራለሁ ብሎ ማለት ነው። እኔ ያን ለማድረግ አልተሰማራሁም። ጠንካራና ተጨባጭ ምክር ነው የሰጠው። ድግምቶቹንም የስነ ልቦና ስልቶች ወይም ዘዴዎች ልትላቸው ትችላለህ። በመድኃኒት ፋንታ ውሃ በመርፌ እንደመውጋት ማለት ነው። ሐኪሞችም እኮ ይህን ዘዴ ይጠቀማሉ። መንግስት እንኳ በስራ ላይ እንደማያውላቸው የሚያውቃቸውን ለውጦች ለማምጣት ቃል ይገባል እኮ። ማዘናጊያ ነው። የእኔ ዘዴዎች ያጉል ተስፋና የመነሳሳት ስሜትን አልጨመሩም። ቃል ተገብተው የማይተገበሩ ባዶ ተስፋዎች ግን አገርን ይከፋፍላሉ። ያንተ ተግባር ለግል ጥቅም ነበር፣ ሌላው ለአገር ጥቅም የሚደረግ ነው አቃቤ ተናገረ። ማን ነው የአገር ጥቅም የሚለውን የሚወስነው አለ ተከሳሹ። መንግስት ነው። መንግስትን ህጋዊነቱንና ስልጣኑን የሚሰጠው ማን ነው አለ ተከሳሹ። ህዝብና ታሪክ። ህዝብ ማለት ማን ነው? ታሪክን የሚሰራው ማን ነው? መንግስት የህዝቡ መገለጫ ነው። ታሪክም የሚሰራው እንደዚሁ ነው። ታዲያ አይታይህም? ጓድ አቃቤ ህግ፣ አንተ ነህ ጥያቄ የምትጠይቀው ወይስ አቃቤ ህግ እሱ ነው? ሲል ዳኛው በንዴት አቋረጠው። በጣም አዝናለሁ ጓድ ሻለቃ፣ ልቀቅ ያደረግኩት ምን ያህል የተንኮልና የአድሃሪነት አመለካከት እንዳለው ለማጋለጥ ፈልጌ ነው። በንዴት ተከሳሹ ላይ አፈጠጠ። የቃላት ጨዋታህን እዚህ ላይ አስቆምሃለሁ። የተጠየቅከውን ጥያቄ መልስ። የምታደርገውን ስታደርግ የነበረው በሚስጥር አልነበረም? በራሴ ላይ ማስታወቂያ ምልክት አላደረግኩም። እሱን ከሆነ የምትለው ስራ ክቡ ነበር አልነበረም? በጠራራ ፀሐይ ነው ስሰራ የነበረው። ሰዎች ስለ ስራዬ አውቀው በገዛ ፍላጎታቸው ነው ሲመጡ የነበረው። እንደ ማንኛውም የተከበረ ተቋም የሊቀመንበሩ ፎቶም ነበረኝ። የታላቁ ሊቀመንበራችን ፎቶ ነው ማለት ያለብህ። ህቡ እንቅስቃሴዎች አናርኪስት ናቸው። በሶሻሊስት ኢትዮጵያ ሁሉም ነገር በግልጽ ነው መደረግ ያለበት። ምስጢራዊነት ወንጀል ነው፣ ለህዝቡ ጥቅም ሲባል መንግስት ከሚያደርገው በስተቀር። ሁሉም ነገር አለ ተከሳሹ። አዎ ሁሉም ነገር። በሶሻሊስት ኢትዮጵያ የግል የሚባል ነገር የለም። ሁላችንም ያብዮቱ ነን። ቤታችን፣ ኑሯችን ሁሉ መንግስት እንዲመረምረው ክፍት ነው። የግል የፖስታ መልእክቶችን መክፈት፣ አሰሳና መውረስ፣ ምርመራና ስልክ መጥለፍና የመሳሰሉት ሁሉ ለህዝቡ የጋራ ጥቅም የሚደረጉ ናቸው። ግልጽ የሆንን ማህበረሰቦች ነን። ያንተ ስራ ግን ዝግ ነው። በሽፋንና ህግን በመጻረር የሚሰራ ምስጢራዊ ስራ ነው። ለመሆኑ ስንት ደንበኞች ነበሩ? ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።